ሰላም፣ ይህ ሃላቅ ፖድካስት ነው። ሃላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሃላቅ የጽድቅ መንገድ።
ሰላም፣ እንዴት ናችሁ? ይህ በአስቱ ፌሎሺፕ የሚዘጋጅላችሁ የሃላቅ ፖድካስት ነው። እኔ ሊዲያ ተመስገን እባላለሁኝ። አብሮኝ አገልጋይ ሰለሞን አለ። አገልጋይ ሰለሞን እኔ ሶል ነው የምለው። ሶል ማለት ፐርሰናሊ እኔ ላይ ኢንቨስት ያደረገ ማለትም እግዚአብሔርን እንዳውቀውና መጽሐፍ ቅዱስን ይበልጥ እንዳጠና ኢንስፓየር ያደረገኝ ሰው ነው። እኔ በጣም ስለተጠቀምኩበት አሁንም ደግሞ የዚህ ፖድካስት ተከታታዮች እንዲጠቀሙ በማሰብ ነው ያቀረብን። ሶል እናመሰግናለን ስለመጣክ።
እኔም አመሰግናለሁ ስለጋበዛችሁ።
ሶል እኔ ካወራሁት በተጨማሪ እስቲ ራስህን አንተ
ማስታወቃችሁ። ሰለሞን ኪዳኔ ይባላለሁኝ። ባለትዳርና የሶስት ልጆች አባት ነኝ። ላለፉት ወደ 29-30 ዓመታት ገደማ በተለያየ መንገድ ጌታን በማምለክም በማገልገል አሳድገ ለአሁንም እያገለገልኩኝ ይገኛለሁኝ።
እሺ፣ አንድ ጊዜ ላይ በነበረ የወጣቶች የአዳር ፕሮግራም ላይ 10 ምክሮች የሚል ትምህርት አስተምረህን ነበር እና ዛሬ ስለሱ ነው ዲስከስ እንድናደርግ ያሰብ ነው። ይህንን ምክር ለወጣቱ ለማቅረብ ምን አነሳሳክ?
ልክ ነው። አንድ የጾም ጸሎት ፕሮግራም ላይ አንድ ምሽት 10 ነጥቦችን ለወጣቶች ምክር ወጣቶች ስለነበሩ መምከር አስፈልጎኝ ነበር። ለምንድን ነው መምከር ያስፈለገኝ? አንዱ ሁለት ሶስት ምክንያቶችን መዘርዘር ይቻላል። እንዳልኩት ላለፉት 30 ገደማ ዓመታት በጌታ ቤት በተለያየ መንገድ በማገልግሎትም በተለያየ መንገድ አሳልፍ ያለው እና እነዚህ ወቅቶች ሙሉ በሙሉ የከፍታ ወቅቶች አልነበሩም። ሙሉ በሙሉም የዝቅታ ወቅቶች አልነበሩም። ዝብርቅርቅ ያሉ ናቸው። ዛሬ በምክር መልክ ያቀራበርኳቸው ነገሮች አንዳንዶቹን ቀድሜ ባውቃቸው ኑሮ አንዳንድ የህይወቴን የዝቅታ ክፍሎች ይቀንሱት ነበር ብዬ አስብ ስለነበረ እኛ በሄድንበት ውስብስብ መንገድ ቀጣዩን ጀነሬሽን መሄድ የለበትም የሚል ነው አንዱ መነሻ። ሁለተኛው እና ምናልባት ዋናው ምክንያት በአስራዎቹ መጨረሻ በሀያዎቹ አጋማሽ ላለ ወጣት ክርስቲያን እኔ በዛ ወቅት ነው እና እኔም ወደ ጌታ የመጣሁት በአስራዎቹ አጋማሽ ትንሽ ከፍ ብሎ በዛ ወቅት ቤተክርስቲያን ውስጥ የምንመለከታቸው የምንከተላቸውም ፈለጋቸውን የምንከተላቸው እንደ አባት የምናያቸው አባቶች የሆነልን ሰዎች እንዳሉ መጠን በዛው ልክ ደግሞ እነዚህ መካሪዎች ደግሞ ያጣንበት ጊዜ ነበረ። በዛ ወቅት እንደዛ ነበረ። አሁን ላይ እኔ የዛ ፖዚሽን ላይ ነው ያለሁት። በእድሜም በጌታ ቤት ቆይታም በአገልግሎት ልምድም አሁን የአባት የመካሪ ፖዚሽን ላይ ነው ያለሁት። ልክ እኔ ዲማንድ አደረግ እንደነበረው በወጣትነቴ ይህኛውም ጀኔሬሽን ዲማንድ ያደርጋል። ያንን ዲማንድ ከምንሞላበት መንገድ አንዱ በተለያየ መንገድ ሜንቶር ማድረግ ጌታን ወደ ጌታ ደቀ መዝሙር እንዲሆኑ ወጣቶችን ከማሳደግ በተጨማሪ አንዱ መንገድ በእነዚህ አጋጣሚዎች መምከር ስለሆነ በአጭሩ እነዚህ ምክሮች የሰላሳ ዓመት የአገልግሎት እና የህይወት ውጣ ውረድ ጭማቂዎች ናቸው ማለት ነው።
እሺ፣ ማለት በዚህ ጊዜ ወጣቱ ላይ እንደዚህ ለመስራት የተዘጋጀ እና ከራሱ ስህተት ሰዎችን የሚያስተምር ሰው መገኘቱ በጣም እድል ነው እና የመጀመሪያው ጥያቄያችን የሚሆነው ማለት የመጀመሪያው ያነሳኸው ምክር የሚሆነው እድሜን መጠቀም ነው። ማለት እድሜያችን ማለት አሁን በዚህ ጊዜ ገንዘብ ነው ይባላል። ማለት ጊዜ እጅግ በጣም ትልቅ ነገር ነው፣ ለሰው የሚሰጥም ቫሉብል ነገር ነው ይባላል። እድሜም ያው ከጊዜ ጋር የሚያያዝ ነገር ነው። ወጣቱ እንዴት እድሜውንና ጊዜውን በአግባቡ ይጠቀም?
ልክ ነው። ያኔ ካነሳኋቸው አንድ 10 ነጥቦች መካከል አንዱ እድሜን በአግባቡ መጠቀም የሚለው ነው። ወጣቶች ሊመከር ይገባል ብዬ ያሰብኩት መነሻው ይሄ ነው። ላለፉት ወደ 29 ዓመት ገደማ በትክክል 30 እንደ ወደ 30 ዓመታት ገደማ በጌታ ቤት በተለያየ ሁኔታ ሳሳልፍ እድል ኖሮ ወደኋላ ተመልሶ ኤዲት ማድረግ ቢቻል ኤዲት ማድረጋቸው የህይወት ክፍሎች አሉ። እነዚህ 30 ዓመታት ሁሉም የከፍታ፣ ሁሉም የድል፣ ሁሉም የስኬት አይደለም። አንዳንዶቹ በጸጸት ማስታወሳቸው ናቸው። እድል ባገኝ ተመልሼ ኤዲት ማድረጋቸው ናቸው። አንዳንዶቹ በዛው ቢቀጥሉ ደስ የሚል እንዲሁም ተመልሼ ብኖራቸው መወዳቸው ናቸው። ይሄ በሰው ህይወት ውስጥ የማይቀር ልክ ክረምትና በጋ ከነ ለት መፈራረቃቸው እንደማይቀር አፕስ ዳውን ህይወት ላይ የማይቀር የሚጠበቅ ነገር ነው። ሶ ምንድነው ለዚህ ይሄ ምክር ይሄኛው ወጣት ትውልድ ያስፈልገዋል እንዴ ያደረገኝ ይሄድም የሚደገም አይደል የሚደገም ከደም እንደተነገረው ሁሉ ኋላ የመመለስ እድል የለውም። አንዴ ተጠቅመበት የሚያልፈድም ነው። በነዛ እድሜዎች ይሄ ባሳዎቹ መጨረሻ ባያዎቹ አጋማሽ ካያዎቹ መጨረሻ ያሉት እድሜዎች በጣም ኢነርጂ ያለን ሮተሪ ማንጠብበት ለጌታም ለሀገርም ለቤተሰብም ብዙ ነገር ማድረግ የምንችልበት ሁሉ ነገር የሁሉ ነገር ሴንተር ኦፍ አቴንሽን የምንሆንበት ኢቨን ፊዚካሊ ሳይቀር ጌታም ሰይጣንም ዓለምም እኩል የሚፈልጉት እድሜ ነው እና ብዙ እዛ አሁን ላይ ሆኜ አሁን ያባዎቹ አጋማሽ ከደማ ሆኜ ያንን ማሰብ በጣም ከባድ ነው። ምን ማለት ነው? በ20ዎቹ ውስጥ ወኚ እንደው የሆነ እድል ተገኝቶ ያሁን ጀነሬሽን አሁን ያለው ወጣት ልጅ አሁን 20ዎቹ 10ዎቹ 20ዎቹ ውስጥ ያለ ወጣት አንድ አክታ ቢቻልና 40ዎቹ 50ዎቹ ውስጥ ያለው ነገር ማየት ቢችል እርግጠኛ ነኝ እድሜ አሁን ደሚሆን አሁን ለሚቀልድበት አይቀልድበትም ይያስባለሁ። ስለዚህ ነው ምክሩ ያሳለው ይሄ እድሜያችሁ አንድ የተጠማችሁበት የምታልፉት እድሜ የሚደገም እድሜ አይደለም። አሁን እንደልባችሁ የምትሆኑት ነገር ከትንሽ ጊዜ በኋላ አይኖርም። አሁን ያላችሁ ምርጫ ከትንሽ ጊዜ በኋላ ይኖራችሁ ስፒሪቹዋሊም በማህበራዊ ህይወትም በምንም አሁን ያላችሁ ምርጫ አሁን ያላችሁ ፍጥነት አሁን ያላችሁ ኢቭን በባዮሎጂካሊም አይምሯችን የማሰብ እንደው ሚሞሪያችንም አቅሙ ዲጀነሬት ያለ ነው እንደው ኢትስ ቬሪ ኦብቪየስ። ሶ ይሄንን እድሜ ለጌታ ነገር ለዘላለም ነገር መጠቀም አለብን ከሚል መነሻ ነው መጽሐፍ ቅዱስ ጠቢቡ ሰለሞን ምሳሌ ላይ እንደሚመክረው አለ አንተ ታካች ወደ ግብረ ጉንዳን ወርዳችሁ ከጉንዳን ተማሩ ይላል። ኢንፋክት ኢንሰልቲንግ ነው ሳምፋው ምክንያቱም ሰው በእግዚአብሔር ምሳሌ የተፈጠረ ነው። ሰው የእግዚአብሔር የፍጥረቱ አክሊል ነው ኢንሴንስ ማስተርፒስ ኦፍ ጋድስ ክሬሽን ነው። ስለዚህ ሰው ቀና ብሎ ከአምላኩ መማር ይገባል። እሱን ካልቻት ነው የሚለው ሰለሞን ይመስል ቀና ብላችሁ ከአምላካችሁ መማር ካልቻላችሁ ጎንበስ ብላችሁ ከጉንዳኖች ተማሩ። ምንድነው ከጉንዳኖች የምንማረው? እሱ የሚናገረው ነው እነሱ በበጋ ለክረምት ቀለባቸው ሲያደርጋሉ። በበጋም ወቅት ማለት ፀሐያማ ነው እንደሚራቢሮ ምናምን ሽርብትን የሚሉበት ነው ሁሉ ነገር እንደልብ መሆን የሚቻልበት እድሜ ነው። ጉንዳኖች ግን እንደልብ አይሆንም። በዛት በጋ ላይ ሆነው ክረምትን ያያሉ። ደመናማውን ጊዜ ያስባሉ። እንደልብ መሆን የማይቻልበትን ጊዜ ያስቡና በጋ ላይ ሆነው ክረምትን ያያሉ። ወጣቶች እድሜያችሁን በአግባቡ ተጠቀሙ። ስለ ይሄ ማለት ይዋጭ አሁን ላይ ሆናችሁ እንዳሁን ማትሆኑበት እድሜ ከፊታችሁ እንዳለ እንዳሁን ማትሆኑበት ነገር ከፊታችሁ እንደሆነ አስቡ ማለት ይዋጭ።
አዎ ማለት ቅድም እንዳልከው ነው ቢራቢሮ ስትል ቢራቢሮ ውብ በሆነችበት ጊዜ ላይ ታጌጣለች፣ ያምርባታል፣ ብዙ ሰው ያያታል፣ ይፈልጋታል። ጉንዳኑ ግን በክረምት ውስጥ የሚያስፈልገውን ነገር ለማዘጋጀት ስለሚጠር በጋውን ይጠቀምበታል። ቢራቢሮ እንደምትዞሩ አይደለም ያደርገው ማለት ነው። በዚህ መሀል ደግሞ አንዳንድ ጊዜ እድሜያችንን ለመጠቀም ስናስብ ሊሆን ይችላል በምንጓዟቸው ኤኒ ታይፕ ኦፍ ጉዞዎች የምንደገፋቸው ነገሮች አሉ። ለምሳሌ ሰው ልንደገፍ እንችላለን፣ የሆነ ገንዘብ ልንደገፍ እንችላለን። ግን አንድ ወጣት ምን ላይ በደንብ መደገፍ አለበት?
አይ ቲንክ ሁለተኛው ነጥብ ነው ይሄድ ነው። ሁለተኛው ነጥብ ላይ እናነሳው ይሄን ነው እንግዲህ እኔ በጣም ጸጋ ወዳለሁ። አክቹዋሊ ያልኩትም በጸጋ ነው። ጸጋ ላልወዳለች እንዲያው ማገልግልበት አካባቢ ያሉ ሰዎች በጣም ስለ ጸጋ ሳወራ እኔ ማምነው አንድ ክርስቲያን ለአገልግሎቱም ለስጋዊ ኑሮውም ለማህበራዊ ጉዳዩም እግዚአብሔር ላይ መደገፍ አለበት፣ መንፈስ ቅዱስ ላይ መደገፍ አለበት፣ የመንፈስ ቅዱስ አደራ ላይ መደገፍ አለበት። አገልግሎት አካባቢ ያለን ሰዎች አገልግሎት ሙሉ በሙሉ ጸጋ ነው። የሰው የችሎታ ውጤት አይደለም። ስናጠባው ቴክኒክ ታክቲክ አይደለም። ሙሉ በሙሉ ጸጋ ነው። ኢንፋክት ኑሯችን ሙሉ በሙሉ ጸጋ ነው። የእግዚአብሔር በጎነት ላይ፣ የእግዚአብሔር ምሕረት ላይ፣ የእግዚአብሔር አስቻይነት ላይ የሚመሰረት ስለሆነ ወጣትነታችን የወጣትነት ኢነርጂያችን ብቻውን የሚያደርገው ነገር የለም። አንድ ግብአት ነው፣ አንድ ስቴት ነው። ግን ያ ስቴት ደግሞ ኢፌክቲቭ እንዲሆን ሰው መደገፍ ያለበት የመንፈስ ቅዱስ አድራጊነት ላይ ነው። ጌታ ይህን እድል ሲሰጠን፣ የማገልገል እድል ሲሰጠን፣ የመማር እድል ሲሰጠን፣ የህይወት እድል ሲሰጠን አብሮ የሰጠን ጸጋ አለ። እንደ ክርስቲያን ልንደገፍ የሚገባው የመንፈስ ቅዱስን አስቻይነት፣ የመንፈስ ቅዱስን አድራጊነት። እኔ በጽድቅ መንገድ አስኬዳችኋለሁ ያለ ስለሚናገር የድንጋዩን ልብ ከውስጣቸው አውጣና የስጋ ልብ ሰጣችኋለሁ፣ በጽድቅ መንገድ አስኬዳችኋለሁ። ይዘዋል የሚያስኬዳ ነው። ሁለተኛው ምክሬ ወጣቶችን የሚመክረው ምክር ይሄ ነው። የባንች ክለብ ተከታይ ሲሄድ የሚያስኬደው ይሆናል። እኛ ወጣትነታችን በአግባቡ እንጠቀም፣ በሴም ታይም ግን በሁሉ ነገር እግዚአብሔር ላይ እንደገፍ። ለምንድን ነው እግዚአብሔር ብቻ መደገፍ የሚያስፈልገን? ምክንያቱም ሌሎች መደገፊያዎች ፐርማነንት አይደሉም። ሌላ መደገፊያዎች እንኳን ካሉ፣ ለምሳሌ ቅድም ወጣትነታችሁ በጣም ኤነርጂ የተሞላችሁበት ሁሉን ነገር ማድረግ የምትችሉበት ምናምን የሚለው ብለናል። ነገር ግን የእድሜ አያስደግፍም። ለምንድን ነው የሚያስደግፈው? ትንሽ ቆይቶ ያድጋል፣ አለቀ። ስለዚህ እድሜው ላይ መደገፍ አይችልም፣ ውበቱ ላይ መደገፍ አይችልም። ትንሽ ቆይቶ ያ ሁኔታ ይቀራል። የነበሩ ሁኔታዎች አይኖሩም። ሁኔታ ላይ መደገፍ አንችልም። መንግስት ላይ መደገፍ አንችልም። ማንም ላይ መደገፍ አንችልም። ምክንያቱም ፐርማነንት አለ። ብንደገፍባቸው እኮ በጣም ጊዜያዊ ነገሮች ናቸው። ከትንሽ ጊዜ በኋላ እነሱ ራሱ መደገፊያ የሚፈልጉ ይሆኑብናል። ጌታ ግን የዘላለም አምባ ነው ይላል መጽሐፍ ቅዱስ ሲናገር። የዘላለም አምባ ስለሆነ ሁሌም ብንደገፈው የሚያስደግፍ አምላክ ነው። አይኖችን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይነትም ሰማይና ምድር ከፈጠረ በእግዚአብሔር ዘንድ ነላና፣ እግዚአብሔር አምባዬ ነው መደገፊያዬ ነው የሚለው እና መደገፍ ያለብን እዛ ላይ ነው። ሁለተኛው ነጥብ ምክንያት ነው።
በሶስተኛ ነጥብ ያካፈልከን ስለ ትህትና ነበር እና በወጣትነታችን ብዙ ኦፖርቹኒቲዎች እናገኛለን። እንዳልከው መንፈስ ቅዱስም ሊሰራብን ይችላል፣ ብዙ አይነት ነገሮች ያጋጥማል እና ግን በዛ ጊዜ አብዛኞቻችን ወይም ደግሞ አብዛኛው ወጣት የሚቸገርበት ነገር ከራሱ ያመጣው ነገር ይመስለው እና ትህትና መለማመድ ይከብደዋል። እሱ ላይ ትንሽ ወትል
ልክ ነው። ወደ ሁለተኛ ነጥብ ላይ መጀመሪያ እንዳልሽ ልነሳና ከዛ በተለይ ከአገልግሎት ጋር ተያይዙ ወጣቶች ናችሁ፣ እግዚአብሔር በብዙ መንገድ በእናንተ ሊሰራ ይችላል። ተናግራችሁ የምትሰሙ፣ ሰብካችሁ ሰው የምታስደምሙ፣ ሜቢ ጸልያችሁ ሰው የሚፈወስላችሁ፣ እጅ ዘርግታችሁ ሰዎች መንፈስ ቅዱስ የሚሞላላችሁ፣ አጋንንት የሚወጣላችሁ ይሆናል። እግዚአብሔር እንደዚህ ያደርጋል አምናለሁ። በእኛም ዘመን እንደዛ አድርጓል፣ አሁንም ያደርጋል። ከእናንተ በኋላ በመጣው ትውልድ እንደዚህ ያደርጋል። ትልቁ ነጥብ ግን ያ ነው። እነዚህ ሁሉ የእናንተ አይደሉም። የሰው የችሎታ ውጤቶች አሉ። የሰው የትምህርት ውጤቶች አሉ። መንፈሳዊ ነገሮች በአጠቃላይ 100% የመንፈስ ቅዱስ ስጦታዎች ናቸው። ባለቤቱ እሱ ነው። እነዚህ የጸጋ ስጦታዎች፣ እነዚህ አደራረጎች በህይወታችን እግዚአብሔር ሲያደርጋቸው ከኛ ብቃት፣ ከኛ ኤቢሊቲ፣ ከኛ ስማርትነስ ጋር የሚያገናኛቸው ነገር ነው። ከሱ ጸጋ ኢቨን ከኛ በህይወት መበርታትና መድከም ጋር አይገናኝም። ብዙ ሰው የሚሸወደው ያ ህይወቱ እንደነገሩ ሆኖ እግዚአብሔር ሲሰራበት ሳይ ኢትስ ኦልራይት ብሎ እዛ ይገባል። ኢትስ ናት ኦልራይት። የሰራው የእሱ ስላልሆነ ነው፣ የመንፈስ ቅዱስ ስለሆነ ነው። ለዚህ ነው በተለይ በሁሉም ህይወታችን አቅጣጫ፣ በተለይ ደግሞ ከአገልግሎት ጋር በተያያዘ ሰው ሊደገፍ እንደ ሰው መዘጋጀት ያለብን እንዘጋጃለን። ሰባኪ ከሆነን ቃሉን ማጥናት ይኖርብናል፣ ጊዜ መውሰድ ይኖርብናል። ትንቢት የምንናገር ሰዎች፣ በእኛ ሰዎች ነገር የሚገልጥልን ሰዎች ከሆነን ጊዜ ማሳለፍ ይኖርብናል። ከሰው የሚደረገውን እናደርግና ነገሩ ግን እግዚአብሔር የእኛ አይደለም። ስለዚህ እሱ ላይ መደገፍ አለብን፣ ኢምፖርታንት ነው። ይሄ ከገባን የእኛ እንዳልሆነ እኛ እንደ ባለአደራ ሆነን በእኛ ህይወት እግዚአብሔር ሰራ እንጂ እኛ እንዳልሆነ ከገባን ትሁት መሆን አያስቸግረንም። ግን ለምንድን ነው ሶስተኛው ምክሬት ትህትና አይሆንም? በእኔ እምነት የእውነተኛ መንፈሳዊ የእውነተኛና የጤነኛ መንፈሳዊ እድገት አብሶሉት ፓራሜትር ትህትና የጸጋ ስጦታዎች መገለጥ ማለት እንዳልኩት፣ የጸጋ ስጦታዎች ዝም ብሎ አንተ ላይ መጥቶ ያረፈ ነገር አንቺ ላይ መጥቶ ያረፈ ነገር ነው። ኦኬ፣ እኔ ሰባኪ ለመሆን ያደረኩት ነገር የለም። አስተማሪ ለመሆን ያደረኩት ነገር የለም። ትንቢት ተናጋሪ ወይም ነቢይ ለመሆን ያደረኩት ነገር የለም። ምንም መጥቶ እኔ ላይ የተቀመጠ ጸጋ አለቀ። የኔ ኢንቮልቭመንት የለበትም እዛ ላይ ሶኔ ባላረኩት ነገር ቤት ማጣደቅ ይችላለሁ። ይሄ ከአገልግሎት ጋር ተያይዞ መጽሐፍ ቅዱስን ከተመለከትን በእውነተኛ አቅጣጫ ወደ እግዚአብሔር ሙላት የእግዚአብሔር ልጅ ወደ መምሰል እያደገ ያለ ሰው እድገቱ የሚለካው በስብከቱ ኳሊቲ አይደለም። እድገቱ የሚለካው በሚያመጣቸው ትንቢቶች መፈጸም አለመፈጸም፣ እነዚህ የእድገት ምልክቶች አይደሉም። ብዙ ጊዜ እንሳሳታለን። እነዚህ የእድገት ምልክቶች ይመስለናል። አይደለም፣ የእድገት ምልክቶች እነሱ ጸጋዎች ናቸው። ኦኬ፣ እውነተኛ አብሶሉት የሆነው የእድገት መለኪያው ትሁት ነው። አንድ ሰው የእውነት እያደገ ከመጣ ስብር እያለ ነው ይመጣ። በሌላ አነጋገር ምን እያልኩኝ ነው? በመንፈሳዊ አገልግሎቶቹ ስኬት በጣም አንድ ሰው ቀና ቀና ማለት ከጀመረ፣ በራሱ ላይ መደገፍ ከጀመረ፣ በመንፈሳዊ እድገቱ በህይወቱ በሚደረጉበት ነገር ከጉባኤው የተለየ ወንበር መፈለግ ከጀመረ፣ ልዩ መግቢያ በር፣ ልዩ መውጫ በር መፍለግ፣ ብቻ በራሱ ዙሪያ ነገሮችን እያደረገ ከመጣ ትረስት ሚ ሲሆን እድገት ትክክል አይደለም። የተወሰነ መንገድ ላይ ትክክል መጥቶ ወይ መንገድ ለቋል ወይ መጀመሪያው ሄልዚ ያልነበረ ሰው የእውነተኛ መንፈሳዊ እድገት አብሶሉት ፓራሜትር ትህትና። ሰዎችን ቸርች ውስጥ አይተን ይህ ሰውዬ በግ መንፈሳዊ ነገር በጌታ ነገር እያደገ ነው ማለት ከቻለን የምንችለው ትህትናውን አይተን ነው ያለበት። የዝማሬውን ኳሊቲ እሱ ሲያስመልክ የሚያሳብደውን ነገር አይደለም እነዚህ ነገሮች የእድገት ምልክቶች አይደለም የእድገት ምልክት ከኔ ተማሩ አለም ጌታ ከኔ ተማሩ ባለበት ማቴዎስ ወንጌል ላይ ከኔ ተማሩ ባለበት ክፍል ላይ ቆቀጥ በተናገረው ምን እንዴት አለው አገልግሎት እንዴት አገልግሎት እንደመጣታ ያላችሁ ምራም እንዴት ባንስ ከተማ እንደዛ ቆሉ ከኔ ተማሩ እኔ በልቤ ትሩት ላይ ነው የሚያመጣው ሰው ከጌታ እንድንማረው እሱን እንድንመስል የተፈለገበት ነገር ካለ ተተና
እሺ በዚያ ያያይዘን አንድ ሰው ትሁት ይሁን ወይ አይሁን እንዴት ማወቅ እንለያለን እንችላለን
ያ ራይት ትህትና በምንድን ነው የሚታወቀው አሁን በእኛ በተንዱ አንድ ሰው ትሁት እንዲሆን ማህበረሰቡ ኤክስፔክት የሚያደርጋቸው የትህትና ምልክቶች አሉ ወይ የማይዋሸው ነገር እኛ ያለንበት ማህበረሰቡ ትህትና የማህበረሰቡ እሴቶችን ከማህበረሰቡ እሴት ከማህበረሰቡ ሚዛን ውጪ አዲስ ይላል እንፈጥራን እንጂ ኢንፋክት ጌታ ኢየሱስ ክርስቶስ ራሱ በሕይወት በነበረበት ዘመን በስጋ በአይሁድ እሴት ውስጥ ነው የኖረው። የአይሁድ የነዚያ አይሁድ ማህበረሰብ እስራኤል ማህበረሰብ የኑሮ እሴት ነው የኑሮ እሴት። ሰው ሚዛኑም ያንን አንድ መነሻ ነው ማያከራከረው አንድ መነሻ ይሄ ነው። ትህትናን አረማመድ መቀየርን መግለጽን ምናምን አድርገን ካሰብን ወይ ፓርሻል ሊሆን ይችላል ማህበረሰቡ እንደዛ ስለሆነ የሚቀበለው እሱንም ዲማንድ ካደረገ እሱን እናደርጋለን። አክቹዋሊ መገዛት ማለት ያ ስለሆነ ከስሜት መውጣት ስለሆነ ነገር ግን ትህትና እንዴት ነው የሚገለጸው? አንዱ የትህትና መገለጫ አልቲሜቲ ትህትና ይገለጻል ብዬ ማስበው በሁሉ ነገር ክራይስትን ወይም ክርስቶስን ፊት ለፊት ማድረግ ነው። ለምሳሌ በአገልግሎት ስኬት ሲኖር ዳትስ አፕ ቱ ሂም ብሎ ክብሩ ለባለቤቱ መመለስ ነው። ወደ ራስ የሚያሳዩ ነገሮች ሁሉ ዲሊብሬትሊ ሎክ ማድረግ ነው። ትልቁ የትህትና መገለጫ ይመስለኛል። በቀደም ደግሞ አንድ ስብከት አንዱ ሲናገር ጥሩ አሉ እያየው ነበር። ይሄ ሐዋርያ ሥራ ምዕራፍ 3 ላይ ቤተ መቅደሱ ጋር ይገባ የነበረው ሰውዬ ጴጥሮስና ዮሐንስ ጴጥሮስ ናቸው አለ። ይህ ጊዜ 9 ሰዓት ላይ መጥተው ብርና ወርቅ የለንም ይህን ያለን እንሰጣለን በኢየሱስ ክርስቶስ ተነሳና ተመላለስ ሲሉ ሲጨርስ ሰው በጣ የሀገር ሰው ግራልና ወደ እነሱ መመልከት ጀመር። ትኩር ብሎ አያቸው ሰው ይላል። ወደ እኛ ለምትመለከታላቸው ያለበትን ክፍል አስታወሽ ምንድን ነበር የሆነው? አሁን ዘመን ከሚሆነው ጋር እያነጻጸረ ይሄ አንድ አገልጋይ ሲናገር ሰማሁት። አሁን ቢሆን እንዴት ነው እስኪ ማይክ ይዘው እኔ ከጸለይኩልህ በኋላ ያለውን ለውጥ ጋር ዊች አቴንሽን ወደ ራሱ ነው የሚጎትተው። እነ ጴጥሮስ ግን ይሄን አላደረጉም። ወደ እነሱ ይመጣ የነበረውን አቴንሽን ዲሊብሬትሊ ስለኛ ወደ ምን ትመለከታላችሁ? ይሄ ሰውዬ ቆሞ የተመላለሰው በጌታ ነው። ወደኛ አቴንሽን አስላታም ብሎ በጥንቃቄ ከነሱ ሲገቡ አቴንሽን ትመለከ ያ አልቲሜት የትህትና መገለጫ ነው። ያገሉ ስኬቶችን የራስ አለማድረግ አንዱ ትልቁ የትህትና መገለጫ ነው። ከዚህ በተጨማሪ ግን የማህበረሰቡ ዴፊኒሽንም ኔግሌክት አይደረግ። የማህበረሰቡ ዴፊኒሽንም ኔግሌክት አይደረግ። ምክንያቱም የምናገለግለው ማህበረሰብ ውስጥ ነው ያለው። ማህበረሰቡ የትህትና መገለጫ ነው የሚላቸው ለምሳሌ በእድሜ በትምህርት ደረጃ በተለያየ ነገር ሲኒየሪቲን ሪስፔክት ማድረግ የትህትና መገለጫ ከሆነ ዊሽጋር ሴት ዛት እሱንም እየተገባ ነው ትህትናችንን የምንገልጸው። በአጭሩ ግን ክርስቶስን ከሚጋርድ ነገር ሁሉ ዞር ማለት እንኳን እኛ ልንጋርድ የሚጋርድ ከመሰለን ነገር ሁሉ ዞር ማለት ትልቁ የትህትና መገለጫ ይመስለኛል።
እሺ ወደ ኋላ መመለስ ከቻልኩኝ አንድ ወጣት እንዴት ነው ማለት ቅድም ስለ መንፈስ ቅዱስ ላይ መደገፍ አይደል እያወራን የነበረው? አንድ ወጣት እንዴት መንፈስ ቅዱስ ላይ ወደ መደገፍ ማደግ ይችላል?
ሁለት ነገር ይመስለኛል የሚያስፈልገው። አንዱ ከዘመኑ ትምህርት በተቃራኒ ከዘመኑ ይሄ ዲባካል የሚባል ነገር ሰምታችሁ ከሆነ በነገርሽ ይሄ አዲሱ ትምህርት የእምነት እንቅስቃሴ በሉት ወይ ምንድን ነው የሚባለው የብልጽግና ወንጌል ምናምን ናቸው ነገሮች እና በማነቃቂያ ትምህርቶች ተብለው በነቃቂያ ትምህርቶች ተብለው የምሰማቸው ነገሮች ሁሉ ሰው ተኮር ናቸው። ሰውን ሴንተር አድርገው መሰማቸው ነገር ሁሉ ትችላለህ፣ ታደርጋለህ፣ አንተ የሚል ወደኛ ወደ ራሱ። ክርስትና ደግሞ አብሶሉት ዚህ ተቃራኒ ነው። በራስ ምንም ነህ የምትድንም ከሆነ በጸጋ ነው የምትድነው። ድነህም ከሆነ በጸጋ ነው። እያገለገልክ ከሆነ ብታገለግል በጸጋ ነው። ክርስትና ራሱ ባይ ዲፎልት መንፈስ ቅዱስ ላይ ተደገፊ የሚልሽ ነው እና እውነተኛ መንፈሳዊ መረዳት ላይ ያለ ሰው በራሱን መቆም እንደማይችል ያውቃል። ስለዚህ የመጀመሪያ ነገር እውነተኛው ክርስትና ላይ ሳውንድ የሆኑ ክርስትና አስተምሮ ላይ ከቆየ ይሄ ይገባዋል። በራሱ ምንም ነገር ማድረግ እንደማይችል ይገባዋል። ለዚህ ነው ከዘመኑ ትምህርት ተቃራኒ ነው። ሁለተኛው ሲምፕሊ ሰውን ተፈጥሮ ማየት ነው። ሰው በራሱ ምንም ማድረግ እንደማይችል፣ በራሱ ምንም ያህልን መራመድ እንደማይችል፣ ቢራመድም ቶሎ ጥቂት ተመራምዶ እንደሚወድቅ ጴጥሮስን ብናይ በቃ በኋላ ና ተባለ ና አለው ጌታ የሚገርመኝ ክፍል ነው። ለምን ጴጥሮስ መሄድ እንደፈለገ እሱ ኤክሳይትድ ሆኖ ይመስለኛል። አስቡት አይመስለኝም፣ ጌታ መምሰያ ብቻ በኤክሳይትመንት ልምጣ ጌታ ምናምን አለ። ጌታ ምና አለው ሶ ሂከን ዋክ እኮ ሄዷል እኮ የተወሰነ ኤክስተንት እኮ ሄዷል ሰውየው። ከዛ ግን ሁኔታው ማየት ሲጀምር መስመር እንደጀመረ ይናገራል። እና ሰው በራሱ በራሱ ነገሮች ማየት ሀንድል ማድረግ ከጀመረ መጨረሻ ይድሯል መስመር ነው የሚሆነው። ሙሉ በሙሉ በጌታ ላይ መደገፍ ነው ዘላቂ የሚሆነው። እና መደገፍ እንዴት ነው መደገፍ የሚቻለው? አንደኛው እንደነገርኳችሁ ራሳችንን ማመን፣ የራሳችንን ተፈጥሮ ማመን። ምንድነው የምናፍጠው? ሰው በተለይ እንደ ክርስቲያን በራሱ እንደ ክርስቲያን በተለይ መንፈሳዊ ነገር ሰው በራሱ ምንም ሊያደርግ አይችልም። ይሄ ማለት አይት ጋር ይጸልይ ምናምን አይደለም። እነዚህ መደረግ ያለባቸው ዝግጅቶች ናቸው፣ ከኛ የሚጠበቁ ናቸው። ግን አልቲሜትሊ ነገሮች የሚደረጉት በእግዚአብሔር መሆኑን ማሰብ። ሁለተኛ ግን በእግዚአብሔር መደገፍ የመለማመጃው መንገድ ጸሎት ነው። አሁን አይ ቲንክ የአሁኑ ጀኔሬሽን በጣም የሚያስፈልገው ነገር የሚመስለኝ ጸሎት። ሰው በጣም በጸሎት በጌታ ፊት በቆየ ቁጥር ኢንፋክት ከአስሩ ነጥቦች አንዱ ወደኋላ የሚመጣበት እሱ ነው። ስለዚህ ብዙ አልሄድበት። በእግዚአብሔር ፊት በጸሎት በጣም በቆየት በጀመረ ቁጥር ነገሮች በጌታ እንዴት እንደሚሰካኩ እንደሚሰሩ ያያል። በራሱ እንደማይሆኑ ያያል። በሱ ኢፌክት በሱ ኢፈርት ብዙ ነገር እንደማይለወጥ ሲያቅ ሞር መደገፍ ይጀምራል። እመጣበታለሁ። በጣም ቀላል ኦፕሽን የተሰጠ በእግዚአብሔር ፊት መሆን፣ በጸሎት ከእግዚአብሔር ጋር ጊዜ ማሳለፍ በጌታ የመደገፍ ህይወት ለመለማመድ አንድ መሰረት ይመስለኛል።
እሺ፣ ቀጣይ ያነሳህልን ነጥብ ስለ እንቁ ነው። ማለት ሰው ወደዚህ ምድር ሲመጣ ሁሉም ሰው ውስጥ የተቀመጠ ነገር አለ። በተጨማሪም ደግሞ እንደ ወጣት ስንሆን አዲስ ጉልበት ነው። ያንን የተቀመጠውን ነገር አፕላይ ለማድረግ ብዙም አንቸገርም እና እንቋችን እንዴት መጠበቅ እንዳለብን ደግሞ ትንሽ ብትለን።
ቴንክ ዩ። አንዱ ነጥብ በዛ ከአስሩ ነጥቦች ብዬ ከመከርኳቸው ወጣቶች ና እንዳልሹ እንቁዎቻችሁን ጠብቁ የሚል አንዱ መጀመሪያ ላይ ያነሳ ነው። ወጣትነታችን ነው እድሜያችን ነው። እግዚአብሔር የሰጠን አንዱ ኦፖርቹኒቲ እሱ ነው። እግዚአብሔር የሚሰጠን በህይወታችን የሚያስቀምጣቸው የጸጋ ስጦታዎች እነዚህ ካፓሲቲዎች ምንድን ናቸው? ታለንትስ ምናምን ናቸው ነገሮች እግዚአብሔር በኛ ሲያስቀምጣቸው ነገሮች ከጌታ የተሰጡ ናቸው። ኢንፋክት የጸጋ ስጦታዎች ምናምን ብቻ አይደለም፣ ፕሪቪሌጆች፣ ኦፖርቹኒቲስ። እግዚአብሔር የሚሰጠን ኦፖርቹኒቲስ ፕሪቪሌጅስ በጣም በጥንቃቄ ይዘን ልንጠቀምባቸው የሚገባ እነሱ እንዲጠብቁ ነው ወጣቶችን የመከርኳቸው። አሁንም መክረኝ ወጣቶች እግዚአብሔር በህይወት ዘመናቸው በተለይ በወጣትነታቸው የሚሰጣቸው ኦፖርቹኒቲ ስድልስ እድሎች በጥንቃቄ እንዲጠቀሙባቸው ነው መክረው። ለምንድን ነው ምን እያልኩኝ ነው? አንድ ጊዜ ዮሐንስ ሐዋርያ ስራ ምዕራፍ አንድ ላይ አንድ ጴጥሮስ የሚናገረው ነገር ነበር። ታዲያ እንደምታውቂው ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ 12 ሰዎችን እንደ ደቀ መዝሙር ወደ ራሱ የጠራው እና ወደ ራሱ የጠራ ሰው ከሱ መሄድ በኋላ የቤተክርስቲያን አገልግሎት ተቀብለው እንዲያስቀጥሉ የተመረጡት እነዚህ 12 ሰዎች ናቸው። ከነዚህ መካከል አንዱ ጎሎ ነበር፣ የአስቆሮቱ ይሁዳ። በሱ ምትክ ሰው ለመተካት ይደረግ በነበረው ጸሎት ላይ ጴጥሮስ የተናገረው ነገር ለዚህ ነገር የመነሻ ነው። ምንድን ያለው? ለዚህ ከእኛ ጋራ ለዚህ አገልግሎት ታድሎ ነበር ይሏል። እና ወደ ራሱ መንገድ ይሄድ ዘንድ በተዋት በዚህ ሐዋርያነት ቦታ ላይ ሰንበሬ ስለመተካት የሚል ነገር ያነሳል። እና ምንድን ነው ይሁዳ ሚስ ያደረገው? የመጀመሪያ ነገር ይሁዳ ወደዚህ የሐዋርያነት ጥሪ ለመምጣት እሱ ያደረገው ነገር የለም። ኢንፋክት እንደ ጴጥሮስም እንደ ማቴዎስም ምንም ያደረጉት ነገር የለም። በሰው ሚዛን ሲታይ እንዲያውም ጌታ ኢየሱስ ክርስቶስ እነዚህ ሰዎች መጥራት የለበትም። ምክንያቱም ኳሊቲ ሰዎች ነበሩ፣ በትምህርትም በትምህርት ዝግጅትም በማህበረሰብ የተቀባይነትም እነ ኒቆዲሞስ እኮ ነበሩ እዛ ምድር ላይ። እነ ሳውልም እኮ ነበሩ፣ ራቅ ብሎ እነ በኋላ እነ ጳውሎስም እኮ ነበሩ። በጣም ትልቅ ገማልያል ራሱ ነበር አለ አስተማሪ ሰው ይ በጣም ትልቅ ፈሪሳዊ ነበሩ፣ ለመንፈሳዊ ነገር በጣም ቅርብ የነበረ ሰዎች እና ጌታ ኢየሱስ ክርስቶስ የጠራቸው ሰዎች ካያቸዋቸው እነ ጴጥሮስ ናቸው። አሳ አጥማጭ ምናምን የነበሩ በሌላ አነጋገር ያልተማሩ በጣታቸው ቢፈርሙ ማለት ምን ትምህርት የሚባል ነገር ተምረው የማያውቁ አሳ አጥማጆች፣ አንዳንዶቹ መንግስት መስሪያ ቤት ገቢዎች የሚሰሩ እንደዛለ ማቴዎስ እንደዛ ነው የሚሰሩ ካል ይሰበሰብ ነበር። አንዳንዶቹ ደግሞ ጭራሽ ሽፍታዎች ናቸው። አሁን ቢሆን ወይ ጁንታ ወይ ሸኝ ምናምን ናቸው መንግስት ላይ ያመፁ አላ ቀናተኛው ከን የሚላቸው እንደዛ ነው። ከብ የነበረው ሁኔታ ተቃውሞ ጫካ የገቡ ሽፍቶች ናቸው። እነዚህን ሙጫጭር ልጆች ሰብስቦ የቤተ ክርስቲያንን የመንግስትን ዘላለም አጀንዳ አደራ ብሎ ሰጥቷቸው መስጠት ብቻ አለ የሚገርመኝ ምን ፕሪቪሌጅ እንደነበራቸው እንድታቁም የፈለግኩት የእነዚህ ሰዎች ፕሪቪሌጅ የበጎ ሐዋርያት ናቸው። በእነዚህ 12 ሰዎች የሐዋርያነት ክላስ ሌላ ይለያል።
በጣም ምንድነው ያዲስ ኪዳን ዓለም ቀየረ ቢባለው ሐዋርያው ጳውሎስ እንኳን እዚ ክላስ ውስጥ የለም። ኦፍ ኮርስ ይዘና ቆሰል ግን የበጎ ሐዋርያ ስማቸው ራሱ ይከለኝ ነው እንጂ 12ቱ ብቻ የበጎ ሐዋርያ ይባላሉ። ራእይ ላይ ስታነቡ በሚትገለጠው ለዘላለም በሚትኖር በእግዚአብሔር መንግስት በስማቸው የዘላለም መታሰቢያ የተሰየመላቸው ሰዎች ናቸው እነዚህ 12 ሰዎች። መሰረት 12 መሰረቶች አሉትና መሰረቱ ላይ የበጎ ሐዋርያ ስም አለ ይላል። ካሪማይ ነው ጳውሎስ ቢልም ዛሬ ለዚህ ለዘላለም በሚኖር መንግስት መታሰቢያ የሚያስቀር ፕሪቪሌጅ የተጠራ ሰው ይሄ ለ30 ብር እንትሎት ይደው ኦኬ this is opportunity missed opportunity ይሄ ነው ማለት ወጣቶች እንኳችሁን ጠብቁ ስለ እግዚአብሔር የሚሰጣችሁ ፕሪቪሌጅስ ኦፖርቹኒቲስ ለምሳሌ የመማር ኦፖርቹኒቲ ሊሆን ይችላል ተረጋግቶ ቁጭ ብሎ ጌታን የማምለክ ኦፖርቹኒቲ ሊሆን ይችላል በቤተሰብ መካከል ይሆን ሳምታይምስ እግዚአብሔር ኦፖርቹኒቲ እንኳን ቢሰጠን እኮ ሰዎች ሊሆን ይችላል በጌታ የተሰጠንን ኦፖርቹኒቲስ ፕሪቪሌጅስ እንኳቻችንን በጥንቃቄ መጠቀም አለብን። ምክንያቱም አንዳንዶቹ ሚስድ ኦፖርቹኒቲስ እድል ይላቸው ደግሞ ይማግኝ እድል አንድ ሚስ ካልናቸው ደግሞ እኔ በህይወቴ በዛ መልኩ ማስባቸው ኦፖርቹኒቲስ ነበሩ ደግሞ ሚስ ለማላገኛቸው በዛ ሰዓት ማስባቸው አንድ ከቻችን ቆጥ በኋላ ደግሞ ማላገኛቸው እንደገና የሌላቸው ኦፖርቹኒቲስ አሉና እንኳችንን ጠብቅ ስንል አንድም እኛ ውስጥ እግዚአብሔር ያስቀመጣቸው የዘንጋ ስጦታዎች እድሎች እድሜ እንዳልኳችሁ የመማር እድል በቤተክርስቲያን በመንግስቱ ሳይ የመካፈል የዛ አካል የሆነ እድል ሰዎች ሜቢ ገንዘብ ቁሳቁ ነገሮችም ለምሳሌ ቴክኖሎጂ ከእናንተ በፊት የነበረው ጀነሬሽን እኮ ይሄ ነው። እነዚህ ኦፖርቹኒቲስ እንዳለ አልቲሜትሊ መጠቀም ነው። ኤፒሶድ ላይ ቢላጋ ሲመክር ቀኖቹ ከሆሽ ናቸው ለዘመኑ ዋጁ በጊዜኛ መጻፍት ስንት ነው የሚለው making the most opportunities because the days are evil making እናንተ እንኳን ተሳፍቶ የሰጣችሁ እናንተ ኦፖርቹኒቲስን ሜክ አድርጉ ነው የሚለው እና እንደዛ በዚህ መንፈስ ነው የተናገርኩት።
ኦኬ በዚህ አያይዘን ግን ብዙ ጊዜ ብዙ ነገሮች ወደ ህይወታችን ይመጣሉና ኦፖርቹኒቲ የሚመስሉ ነገሮች ሶ እነዛ ኦፖርቹኒቲዎች ከእግዚአብሔር ይሆኑ ከሰይጣን ይሆኑ እንዴት ነው መለየት የምንችል?
በጣም ፍጹም ሌላ ጥያቄ ነው። አንዳንዱ ግጽ ነው ለምሳሌ እናንተ ወጣቶች ናችሁ ይሄ የወጣትነት እድሜያችሁ አንድ ኦፖርቹኒቲ ነው ይሄ ከሰይጣን ነው የምትሉኛችሁ ከማን እንደሆነ አትሉት በቃ ይሄ የተሰጣችሁ ኦፖርቹኒቲ ነው ሊዱ ስለማቅሻችን የሚገርም የዝማሬ ጸጋችሁ ይችላል this is your opportunity ይሄንን አትቀልጅበት አትዝፈኝበት እግዚአብሔር አስገራሚ ሆነ የፐርሲሲቭ ስፒሪት ተናግሮ የማሳመን ጸጋ የሰጣችሁ ሰዎች ሌላ ነገር አትጠቀሙበት። ከዚህ ነው የሚጀምረው። እኛ ውስጥ እግዚአብሔር ያስቀመጣቸው ነገሮች ኦፖርቹኒቲስ ናቸው፣ የእግዚአብሔር እንቆች ናቸው። ክርስቲያን ከሆነን እኛ ውስጥ የተቀመጡት ነገሮች በአጠቃላይ የእግዚአብሔር ስለሆኑ ለመንግስቱ ጉዳይ ለመዋል እንጠቀምባቸው ነው አንዱ መነሻ። እንዳልኩት ግን አሁን ከምን አንሳብ ጠይቃችሁ አንደርስታንድ ለማድረግ እንሞክራለሁ። ለምሳሌ የወደ ቦታ የሚሄድ እድል ለትምህርት የሚማር እድል በህይወታችን የሚመጡ ሰዎች ሲኖሩ ዛፎም ጋር እንደመለብት እናቃለን። ኢንፋክት በምንም የሚምጡ በአጋጣሚ በምንም የሚምጡ በጥንቃቄ ላይ ኢምፖርታንት ነገር ነው። እንደ ክርስቲያን ደግሞ ጸልዩ ፍቃዱን የመጠየቅ የመለየት ደግሞ አክሰስ አለን። እግዚአብሔርን አክሰስ የማድረግ መብታለን። ሜቢ ከብዙ ሃይማኖቶች ነው ከብዙ ከሁሉም ሃይማኖቶች ክርስትናን ልዩ የሚያደርገው እግዚአብሔርን ዳይሬክት አክሰስ የሚያደርግ ሃይማኖት ስለሆነ ነው። ከክርስትና ውጪ ጌታን ተናገረ ጌታን አናገርኩት የሚል ሃይማኖት አታውቅም። የተሸመደደ ጸሎት ከመጸለይ የተሸመደደ ስርዓት ከማድረግ ውጪ በጌታ ፊት ተንበርክኮ ጌታን ለማዳመጥ መሞከር እግዚአብሔርን ድምጽ እግዚአብሔር ጋር ፐርሰናል ኮሚኒኬሽን የሚባል ነገር እኛ ጋር ብቻ ነው ያለው። this is opportunity also ይሄንን መጠቀም ነው። ጸልዩ እግዚአብሔርን መጠየቅ ይቻላል። ግን የሚፈጭ ካልሆነ በስተቀር 20-30 ህይወት የምስክርነት መናገር ይቻላል። እግዚአብሔር የሚናገር አምላክ ፍቃዱን የሚገልጥ አምላክ ነው። ይሄ ጀነራሊ ከተገለጠው ፍቃድ ውጪ ስፔሲፊክ ፍቃዱን ስንፈልግ በከክብለን ፍቃዱ ጊዜ ውስጥን ፍቃዱን መጠየቅ እንችላለን። እግዚአብሔርን መግለጥ ይችላል። ግን በጀነራል ሴንስ ግን መጽሐፉ ድሳናለብ ፍቃዱን ሳንጠይቅ ነብይ ሳንጠይቅ የምናቃቸው ፍቃዶች አሉ። ግን ሲሆኑ እግዚአብሔር በህይወታችን የሚያመጣቸው ኦፖርቹኒቲስ አሉ። እነዛን ኤፌክት እንዲጠቀም ብዙ ችግር የለውም ብዬ አስባለሁ። ብዙ ውስብስብም አይደለም።
እውነት ነው። እንዳልከው ደግሞ ማለት እንቋችንን መጠበቅ አለብን። የምንጠብቀው ደግሞ በእንክብካቤና በክብር። ምክንያቱም አንድን ነገር ባከበርነው ልክ ነው የሚከብረው። በሰጠነው ቦታ ልክ ነው ሰዎችም እሱን ቦታ ነው የሚሰጡት። እና ፕላስ ሰጪውም ትልቅ ስለሆነ በሰጪው ልክ ስጦታው መከበር አለበት። ቀጣይ ያነሳህልን ሐሳብ ማለት ብዙ ወጣት ቢቸገርበት ነገር ነው። ማለት ራሳችንን ፐርፌክት ለማድረግ እንሞክራለን። ከዛ ፐርፌክት ሆነን ሳንገኝ ራሳችንን መውቀስ እንጀምራለን። በማይሆኑ መንገዶች እንሄዳለን። ትክክለኛው መንገድ እንተዋለን ኮምፕሊትሊ ምናምን እና እዚህኛው ላይ ያነሳውን ሐሳብ ትንሽ ብታብራራለን።
ጉድ ልክ ነው። ሐሳቡ የሚለው ወደ ፍጹምነት እንሄዳለን እንጂ ፍጹም አይደለም። ለምንድን ይህን ሐሳብ ያስተላልኩት? እንግዲህ መጀመሪያ ላይ ተናግሬ እንደሆነ አላውቅም፣ እነዚህን ምክሮች ራሱ ስሰበስብ ዝም ብዬ ድንገት አይደለም የሰበሰብኳቸው። እነዚህ ምክሮች በወጣትነት ባሳለፍኩባቸው ጊዜ አንዳንዶቹ ቆስዬባቸው የተማርኳቸው፣ አንዳንዶቹ በስኬት የተማርኳቸው ናቸው። በሁሉም ህይወት፣ በሌላም ሰው ህይወት፣ በራሴ ህይወት የተማርኳቸው ናቸው። ከእነዚህ መካከል አንዱ ከተንገዳገድኩባቸው ከቆሰልኩባቸው ህይወት ገጠመኞች አንዱ ምዕራፎች አንዱ ራስን እንደ ፍጹም መቁጠር እና ትንሽ ድካሞች፣ ትንሽ መንሸራተቶች፣ ትንሽ ነገሮች እንደፈለግኩት አለመሆንን እንደ ላይፍ እንደ ህይወት መጨረሻ ቆጥሮ ፍራስትሬሽን ውስጥ መግባት ነው። ይህንን ለመከላከል ነው ለወጣቶች ይህንን የማቀርበው። እኛ ፍጹማን አይደለንም። ፍጹም ለመሆን በመንፈስ ቅዱስ እርዳታ ፍጹም ለመሆን እንኖራለን። እሱን ለመምሰል ክርስቶስን ለመምሰል እንኖራለን። በየቀኑ ደግሞ ያንን ክብር ለመምሰል ከክብር ወደ ክብር እንለወጣለን ነው። ከአንድ ክብር ወደ ክብር እንለወጣለን። ግን ፍጹማን አይደለም። በህይወታችን ምን ለማለት ነው የፈለግኩት? በህይወታችን ችግሮች ቢያጋጥሙ፣ ውድቀት ቢያጋጥም፣ መሸራተት ቢያጋጥም፣ ድካም ቢያጋጥም፣ ዝለት ቢያጋጥም መልሶ መውጣት የሚባል ነገር አለ። መነሳት የሚባል ነገር አለ። እግዚአብሔር መጀመሪያውኑ ሲወደን ወደ ቤቱ ሲጠራን ወደ ራሱ ሲያመጣን ለአገልግሎት ላይ አክሰስ ሲሰጠን ታማኝ አድርጎ ሲቆጥረን መጀመሪያውንም የእኛን ብቃት ተማምኖ አይደለም። ገና ሲጠራን እኮ ደካማ ነው። በነገራችን ላይ በስኬታችንም በውድቀታችንም እግዚአብሔርን ሰርፕራይዝ አናደርገው። እንደዛ አይመስለንም። በጣም ነገሮች ሲሳኩልን እግዚአብሔር ፓ የሚል ይመስለናል። ሂኖሳስ ስንደክምም እግዚአብሔር እንደ የሚል ይመስለናል። አይ ነው ሂኖሳስ ያቀናል። በዚያ አይደነቅም እግዚአብሔር። ኦኬ ምን እያልኩኝም እያወቀን ነው የጠራ። ስንበረታ በጣም የሚወደን ጸሎት ያበዛን ቁጥር ፈልጅ ኢየስ በርታ ብሎ ይለናል። ኦፍኮርስ ግን በጣም የበለጠ የሚወደን የበለጠ ቅፍጭምቅ የሚያደርገን ደከም ያለ ግን አንተ ምናምን የሚለን ጀስት ዞር የሚፊቱ የሚቀየምበት ነው። እንደዚ አይነት አለው እግዚአብሔር። በዘላለም ፍቅር ወድጄሻለሁ የሚል ቃል ትዝ ይላቸዋል። ምን እያለ እንደሆነ ታውቃላቸው? እነዚህ ኤሌክትሮኒክስ መሳሪያዎች ላይ ስልካችሁን ዶ ደግሞ ሆነ ቴፕ ምናምን ላይ ወይ ሬዲዮ ነገር ትከፍቱና እስኪ ድምፁን ከፍ አድርጉ እንባባለና ድምፁን ቲዩን በጣም ከፍ እናደርገዋለን። እግዚአብሔር ሲወደን ማክሲመም ናርጎ ይወደደ በቃ በሆነ ሁኔታ የሚጨምር በቃ የለም። በቃ አንድ ጨምሮ ኦሳካ የምትባል ቴፕ ነበረች አገለግል ነበር ጊዜ የድሮ ቴፕ ደግሞ ቀይ ቴፕ ነበረች። እና የድሮ እንግዲህ እንደምታውቁት መዝሙር የምንሰማው በካሴቶች ነው። ካሴት ጨምሮ መዝሙር ከፍታለሁ፣ ድምፅ መጨመሪያ መቀነሻ አላት እና ያቺ የምትወልቅ ነገር ናት። ወልቃ ጠፋች እና ስቃይ ነበር አንድ ሰሞን። ምክንያቱም መጨመር መቀነሰም አልችልም በተከፈተችበት ድምፅ ነው። ስለዚህ ማታ ማታ እናደርጋለሁ አካባቢዎች እንዳይቆጡኝ ፎጣ አጣጥፍና ሽጭናት ድምፅ መቀነሳ መቀነሻ እና መጨመሪያ የላት። ምን እያልኩ ነው? እግዚአብሔር እኛን የወደደበት ፍቅር መጨመሪያ መቀነሻ የሚለው አንዴ ሲወደድ በቃ ባጭሩ ማስተካከያና ነግሮ ነው የወደደ። በርትተን የምናስጨምረው ፍቅር፣ ደክመን የምናስጠምሰው ፍቅር የለም። ፍጹማን አይደለም። ሂ ኖስ አስ ቅድም ስለ አንድ ጉድ ደህና ስችላችሁ ነበር አይደል? በበጋ ለክረምት መኖችን ሰበስባሉ። ኢንሴንስ በጋ ላይ ሆነው ክረምት ነው ያሉ እንደ ልብ በሚኮንበት እድሜ ሆነው ጭጋጋማው እድሜ ይታያቸዋል። ጭጋጋማው ጊዜ ይታያቸዋል። ስለዚህ ለዛ ይዘጋጃሉ ብለን ነበር። ይሄኛው የዛ ተቃራኒ ነው። ክረምት ላይ ተኩኑ ደግሞ በጋን ማየት ነው። ይሄኛው ምክርባጭ በአስቸጋሪ ሁኔታ ውስጥ ስንሆን ጭጋጋማ ህይወታችን ምዕራፍ ሲመጣ እንደሚነጋ ልክ ሲመሽ ፀሐይ እንደጠለቀችው የመጥለቋን እርግጠኝነት ያህል መውጣት አመልክት ነው። ምንም ሁኔታ ስንወጣ እንግባ እንወጣለን። ፍጹማን አይደላችሁም። ልትስቱ ትችላላችሁ፣ መስመር ልትለቁ ትችላላችሁ ነው ወጣቶች ነው። ግን ትነሳላችሁ፣ ይነጋል፣ ደግና ትመለሳላችሁ ነው ማለት ነው።
በዛውም አያይዘህ በጣም ፐርሰናሊ ለእኔ የጠቀመኝ ምሳሌ ያወራኸው ስለ በርሜሉ ምሳሌ የሰው ብርታቱ የድካሙ
ያ አንድ ወቅት እግዚአብሔር ያስተማረኝ እኔን ያበረታበት ነገር ነው። ምሳሌ የወሰድኩት ይገንጫ ፈርብሎ ሄድሮ ወይሎችን ይያዙበት ይችላል ስለ ቢኖር አሳለች ስለ ነበር ከእንጨት ሚሰራ ይድሮ በርሜል አላለ የወይን በርሜል እና ጎኑ ላይ የተሸነቆረ ነው ያ በርሜል መጀመሪያ ሲሰራ ምናልባት ታስበው 200 ሊትር እንዴት ነው ግን አሁን ጎኑ ላይ ተሸንቆዋል ከዛ ሽንቁር በኋላ የዛ በርሜል የሚያዝ አቅም የተፈጠረለት ነው ያለው 200 ሊትር ለመያዝ ነው የተፈጠረው አሁን ግን ሽንቁር ስላለ 200 ሊትር አይዝ ምን ማይዝም ተብሎ ማይጣል ሽንቁሩ ያጋጠመት ሰው ከዚህ መሽንቁራት በኋላ የዛ የበርሜል የሚያዝ አቅም የሽንቁሩ የታችኛ ታዘረሰ እንጂ ይዛል ግን የሚያዝ አቅሙ በሽንቁሩ ተገድቧል ሽንቁሩ ከተገጠመበት የስረኛው ጠርዝ ድረስ ይዛል ወይ ወይ ይዛል ከዛ በላይ ካላጋጨው ተሽንቁሩ ይታሳል ሰው የዛ የበርሜል ካፓሲቲ የሚያዝ አቅም የተፈጠረለት ምናምን ካፓሲቲ በሽንቁሩ ተገድቧል የዛ የበርሜል የሚያዝ አቅም ሽንቁሩ ድረስ የሰው ብርታቱ የድካሙ ይላል የድካማችን የታችኛ ጠርዝ ሲበታታችን ጣላ ሰው ስለዚህ ምንድነው ምክሩ ድካማችን ላይ ይመስላ ሽንቁራችን ላይ ይመስላ እሱ ላይ ይበርታ እሱ ስናክመው ካፓሲቲያችን እንጨምራለን ለተፈጠረነት አላማን ይላል ምንም ተስፋ ማይስቆርጥ ነገር የለም ያሁን አቅማችን ሽንቁራችን ነው ያለው ሰው ስለዚህ እንግዲህ ይሄ የዲባ አካል ትምህርት እዚህ ተቃራኒ ነው እሱ ነገር ደጋግሚ ተቃራኒ ነው ሆኖ አሁንም ተቃራኒ ነው ያን መከረው ብርታታቸው ላይ ያተኩሩ ነው ይሄ ዓለም ምክር ነው እኔ ደግሞ የመከፈል ያለው ደግሞ ድካማቸው ላይ ያተኩሩ እዛ ላይ ሰው ለምሳሌ በመንፈሳታችሁ ቃለነት ትናፍራይ ጎዝናችሁ አንብ ኮላይ ጎዝናችሁ አክሊት ላይ ጎዝናችሁ ሰው ላይ ደካማ ሆናችሁ እዛ ላይ ሰው እዛ ላይ ወርቶ የደከምንበት ነገር ላይ እንበርታ ምክንያቱም እሱ ነው ሊሚታችን እሱ ስለሆነ በሌላ ነገር እንዴት ከፈብን ያ ሊሚታችን ሊሚታችን ነው ይሄ በሚል እኮ ዙሪያውን አልተቀደደም አንድ ቦታ ነው ያለው በዛኛው በኩል ያለው እኮ እስከ 200 ሊትር መያዝ ይችላል ምንም ማለት ነው እዚችኛው ያለችው ድካም ግን ሁሉንም ታግደዋለች ለዚህ ነው ድካማችን ላይ እንበርታ
በዛሬው ኤፒሶድ አብራችሁን ስለነበራችሁና መሰግናለን እግዚአብሔር በብዙ እንዳስተማራችሁ ተስፋ እናደርጋለን ለማንኛውም ጥያቄና አስተያየት ዲስክሪፕሽን ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኔት የምትችሉበትን የቴሌግራም ቦት ዲስክሪፕሽን ላይ አስቀምጠናል እስከ ቀጣይ ኤፒሶዳችን መልካም ጊዜ ሐላቅ የጽድቅ መንገድ